ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
I had the opportunity with Matuki to go to the Somali region yesterday and to see for myself the very severe consequences this is having.
ትናንት ካቶ ምትኩ ካሳ ጋር ወደ ሶማሌ ክልል ተጉጄ ድርቁ በኢትዮጵያውያንና በሰብአዊ ፍጡራን ላይ ያስከተለውን አስከፊ ሁኔታ ተመልክቻለሁ።
በተባበሩት መንግስታት የሰብአዊ እርዳታ ጉዳዮች ረዳት ዋና ጸሐፊና ያስቸኳይ ጊዜ ድጋፍ አስተባባሪ ስቲቨን ኦብራያን ናቸው። በኢትዮጵያ አዲስ ለደረሰው ድርቅ ከተናገሩት የተወሰደ ነው። ዝርዝሩን በእለቱ አብይ ርዕስ እናሰማለን።
የዩናይትድ ስቴትስ ዲሞክራቲክ ፓርቲ የምክር ቤት አባላት አገር አቀፉን ተቃውሞ ተቀላቀሉ። ይህም ሰሞኑን የወጣውን ፕሬዝዳንታዊ የትዕዛዝ ማስፈጸሚያ የኢሚግሬሽን ጉዳዮች የተመለከተ ነው። ዘገባ አለን። የአሜሪካ ድምፅ 75ኛ ዓመቱን በነገ ዕለት ይደፍናል። በቅንብራችን በመጠኑ እናስታውሳለን።
ስደተኞች ወደ ዩናይትድ ስቴትስ እንዳይገቡ ፕሬዚደንት ዶናልድ ትራምፕ ያሳለፉትን የአንድ ቀዳ ዩናይትድ ስቴትስ ቀዳሚ አጀንዳው አድርጋ እንደምትወያይበት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ተናግረዋል። የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ ሕይወት አድን ምግብ በማጣት ለሞት የተቃረቡና በግጭት ኃይል የተጠመዱ በሚሊዮን የሚቆጠሩ ሕፃናት አጣዳፊ እርዳታ ካላገኙ እንደሚሞቱ አስጠነቀቀ። የሚሉት ደግሞ የዋና ዋና ዜናዎቻችን ርዕሶች ናቸው።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ ጥር 23 2009 ዓ.ም ስርጭታችን ጋር አስተናጋጆች አሉላ ከበደና
ሰለሞን ክፍሌ ከአቀናባሪያችን ንጉሥ ታምሬ ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ የዕለቱን የዓለም ዜና። ስደተኞች ወደ ዩናይትድ ስቴትስ እንዳይገቡ ፕሬዚደንት ዶናልድ ትራምፕ ያሳለፉትን የ120 ቀናት እገዳ ዩናይትድ ስቴትስ ቀዳሚ አጀንዳው አድርጋ እንደምትወያይበት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ተናግረዋል። ዩናይትድ ስቴትስ ስደተኞችን የመደገፍ የቆየ ባህል ያላት አገር እንደሆነች ያስታወሱት ጉተሬስ ይህን አሁን በፕሬዚደንቱ የወጣውን እገዳ ጊዜያዊ እንደሆነም ተስፋ አደርጋለሁ ብለዋል። በአዲስ አበባ የአፍሪካ ህብረት ጉባኤ ላይ የተገኙት የቀድሞው የስደተኞች ጉዳይ ዋና ኃላፊ ጉተሬሽ ለጋዜጠኞች በሰጡት ቃል የስደተኞችን ደህንነት መጠበቅ እጅግ አስፈላጊና ዋና ጉዳይ ነው ብለዋል። ረዥምና ውስብስብ የጉዞ ማመልከቻቸውን አሟልተው ወደ ዩናይትድ ስቴትስ ለመግባት የተዘጋጁ ሰዎች ሲከለከሉ እጅግ አሳዛኝና ተስፋ አስቆራጭ ውሳኔ ነው ሲሉ ትላንት ሰኞ የተናገሩት ደግሞ የወቅቱ የዩኤንኤችሲአር ማለትም የስደተኞች ጉዳይ ከፍተኛ ኮሚሽነር ፊሊፖ ግራንዲ ናቸው። ስደተኞች እኮ አሉ ግራንዲ፣ ከአሜሪካውያን ባላነሰ ሁኔታ የደህንነትና ጸጥታ ጥበቃ ጉዳይ ያሳስባቸዋል። ዩኤንኤችሲአር በሰጠው ግምት መሠረት ፕሬዚደንት ዶናልድ ትራምፕ እገዳ በጣሉባቸው 120 ቀናት ውስጥ ወደ 20,000 ስደተኞች ነበሩ ዩናይትድ ስቴትስ ሊገቡ የሚችሉት።
ስደተኞች ወደ ዩናይትድ ስቴትስ እንዳይገቡ የሚከለክለውንና ፕሬዚዳንት ዶናልድ የደነገጉትን ይህንን እገዳ ባለመደገፋቸው የፍትህ ሚኒስትሯ ተጠባባቂ አቃቤ ሕግ ሳሊ የትስ ከስራቸው ተባረዋል። ብዙም ሳይቆይ ፕሬዚዳንት ትራምፕ የተኳቸው ዶዋና ቤንቴ የፕሬዚዳንታችንን ህጋዊ ትዕዛዝ ማክበር አለብን ማለታቸው ተሰምተዋል። እንዲሁ በፕሬዚዳንት ትራምፕ የተተኩት ዳና ቤንቴ ሽመታቸው በመወሰኛው ምክር ቤት እስከሚጸድቅ ድረስ በምክትል አቃቢ ህግነት ያገለግላሉ። የፕሬዚዳንት ትራምፕ እገዳ ህጋዊ ነው ብዬ አላምንም ያሉትና ከስራቸውም የተባረሩት ምክትል አቃቢ ህግ የትስ በቀድሞ የፕሬዚዳንት ባራክ ኦባማ የተሾሙ መሆናቸውም ይታወቃል። አቃቢ ህግ የትስ ውሳኔያቸውን አስመልክተው ሲናገሩም ወደ ፍርድ ቤት የምንወስደው ጉዳይ ሚዛን የሚደፋና ፍትሐዊም መሆን አለበት ሲሉ ተጠምጠዋል። ዋይት ሀውስ ግን የዩናይትድ ስቴትስን ዜጎች ደህንነት ለመጠበቅ የወጣን ህጋዊ መመሪያ ተግባራዊ ላለማድረግ ምክትል አቃቢ ህጓ የወሰዱት እርምጃ ብሎም በይፋ በአደባባይ ወጥተው መናገራቸው የፍትህ ሚኒስቴርን አሰራር የሚያጋለጥ ነው ብለዋል። ትራምፕ ለጠቅላይ አቃቢ ህግነት ያጯቸው የሴናተር ጄፍ ሴሽንስ ሹመት ዛሬ ማክሰኞ በሴኔቱ ማለትም በህግ መወሰኛው ምክር ቤት የህግ ክፍል ይጸድቃል ተብሎ ይጠበቃል። ሴሽንስ የህግ ክፍሉን ይሁንታ ካገኙ ወደ ሙሉ የምክር ቤቱ የሴኔት አባላት ይተላለፋል።
የተባበሩት መንግስታት የህጻናት መርጃ ድርጅት ዩኤንኤችሲአር ህይወት አድን ምግብ በማጣት ለሞት የተቃረቡና በግጭት መሀል የተጠመዱ በሚሊዮን የሚቆጠሩ ህጻናት አጣዳፊ እርዳታ ካላገኙ እንደሚሞቱ አስጠንቅቋል። ዩኒሴፍ ዛሬ ጄኔቫ ውስጥ ባቀረበው ተማጥኖ ለ181 ሚሊዮን ህዝብ የ3.3 ቢሊዮን ዶላር እርዳታ የጠየቀ መሆኑ ታውቋል። ከ81 ሚሊዮኑ ተረጂዎች ገሚሱ ህጻናት ናቸው ብሏል ዩኒሴፍ። ሊሳሽ ላይን አጭር ዘገባ አላት፣ ትዝታ በላቸው ታቀርባለች።
ዩኒሴፍ ከጠየቀው የ3.3 ቢሊዮን ዶላር እርዳታ 1.4 ሚሊዮን የሚመደበው በሶሪያ ጦርነት ውስጥ በተጠመዱና በስደት 5 አጎራባች አገሮች ውስጥ ለሚኖሩ 17 ሚሊዮን ተጎጂዎች ሲሆን ገሚሱ ልጆች ናቸው። የሶሪያ ጦርነት በዚህ በሚመጣው መጋቢት ወር መግቢያ 7ኛውን ዓመት ይይዛል። የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ ዳይሬክተር ማኑኤል ፎንቴን ሶሪያ ከፍተኛው የሰብአዊ ቀውስ ውስጥ የምትገኝ አገር ናት ይላሉ።
particular concern is the situation of the about 400,000 children who are actually in besieged areas as we speak right now.
በተለይም በአሁኑ ሰዓት በጦርነት ቀጠና ውስጥ የሚኖሩ 400,000 የሚሆኑ ልጆች ሁኔታ አሳሳቢ ነው። ያሉበትን እጅግ ከባድ ሁኔታና ምግብም ለማድረስ መንገድ ያለመኖሩን መገመት ይቻላል። ለጋሽ አገሮች እስካሁን በችሮታቸው ቢያግዙም እነዚህ ስደተኛ ልጆች ትምርት ያለማግኘታቸውም አሳሳቢ ነው። በጨቅላ አድሚያቸው እንዲሰሩ ተገደዋል። በአጠቃላይ ደህንነታቸውም ላይ አደጋ ተጋርጧል።
ያለመረጋጋትና የጦርነት ቀውስ ባለባቸው 48 አገሮች የሚኖሩ 7.5 ሚሊዮን ልጆች ከፍተኛ የተመጣጠነ ምግብ እጦት እንደሚገጥማቸው ዩኒሴፍ ተምኗል። ከነዚህ አብዛኞቹ ልጆች የሚኖሩት በሰሜን ምስራቅ ናይጄሪያ፣ በየመን፣ በደቡብ ሱዳንና በሶማሊያ መሆኑም ተጠቅሷል። ዩኒሴፍ በተማጠነው ገንዘብ በብዙ ሚሊዮን ለሚቆጠሩ ልጆች ህይወት አድን ምግብ፣ ንጹህ የመጠጥ ውሃ፣ የመጸዳጃ ስፍራ፣ የጤና ጥበቃ አገልግሎትና ትምህርት እንደሚያቀርብ ገልጿል።
አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የሰዓቱን የዓለም ዜና ነው። የአፍሪካ ህብረት ሞሮኮን ከ30 ዓመታት በኋላ በአባልነት ተቀበለ። ምንም እንኳን ሽግግሩ ቀላል ባይሆንም በዚህ ውስብስብና ተለዋጭ በሆነው ዓለም የተባበረች አፍሪካ አስፈላጊ መሆኗን መሪዎቿ ተስማምተዋል። ነገሩን ያወሳሰበውም ሞሮኮ የቀድሞውንም ከዓመታት በፊት ከህብረቱ የተለየችበት ውዝግብ ስላልተፈታ መሆኑ ታውቋል። ሞሮኮ እንደ አውሮፓውያን የዘመን አቆጣጠር በ1948 ዓ.ም ከህብረቱ ከያኔው የአፍሪካ አንድነት የተለየችው የአፍሪካ ህብረት ለምዕራብ ሰሃራ ነጻነት እውቅና ሲሰጥ መሆኑ ይታወሳል። ከዚያን ጊዜም አንስቶ ሞሮኮ ምዕራብ ሰሃራን ግዛቴ ነች ስትል ቆየች። ምዕራብ ሰሃራም የአፍሪካ ህብረት አባል እንደሆነች አለች። የሴኔጋሉ ፕሬዚዳንት ማኪ ሳል ትናንት ሰኞ በውሳኔ ከተላለፈ በኋላ ባሰሙት ንግግር ቤተሰብ ሲጠናከርና ሲበዛ እንደ ቤተሰብ ማሰብና መፍትሄ መፈለግም እንችላለን ነው ያሉት። ሞሮኮ ያለ አንዳች ለምሳሌም ምዕራብ ሰሃራ ካልተመለሰች የሚል አይነት ቅድመ ሁናቴ ሳታስቀምጥ ወደ ህብረቱ መቀላቀሏ የሞሮኮ መንግስት ሰላማዊ ሽግግር መፈለጉን የሚያመለክት መሆኑም ተመልክቷል። የአፍሪካ መሪዎች በሰጡት አስተያየትም ሞሮኮ ህብረቱን ለመቀላቀል ያደረገችው ውሳኔ በአንድነትና በሰላም መካከል ያለ የምርጫ ውጤት ነው ብለዋል። አፍሪካ አገሬና ቤቴ ነች። ከረዥም ጊዜ በኋላ ወደ ቤቴ መመለስን ወይም የመሰለ አስደሳች ነገር የለም ያሉት ደግሞ ንጉስ መሐመድ ስድስተኛ ናቸው። ሞሮኮ ከ54ቱ የህብረቱ አባላት የ39ኙን ይሁንታ ድምፅ አግኝታ ነው ወደ ህብረቱ የተቀላቀለችው።
በመጨረሻም ፕሬዚደንት ዶናልድ ትራምፕ በመንግስት መስሪያ ቤቶች የሚገኙ የተመሳሳይ ጾታ ፍቅረኞችን መብት እንደሚያከብሩ ዛሬ ማክሰኞ ቃል መግባታቸው ተሰምቷል። ፕሬዚደንቱ ከዚህ ውሳኔ የደረሱት እንደ አውሮፓውያን ዘመን አቆጣጠር በ2014 ዓ.ም በቀድሞው ፕሬዚደንት ባራክ ኦባማ የጸደቀውን የተመሳሳይ ጾታ ፍቅረኞችን ህጋዊነት ያስቀራሉ እየተባለ በስፋት ከተወራ በኋላ መሆኑ ነው። ዋይት ሀውስ ይፋ ባደረገው መግለጫ ትራምፕ እንደ ፕሬዚደንት የተመሳሳይ ፍቅረኞችን ግንኙነት ያከብራሉ ሲል አትቶ ውሳኔው የመጣውም በቀጥታ ከራሳቸው ከፕሬዚደንቱ ነው ብሏል። ፕሬዚደንት ትራምፕ በምርጫ ዘመቻቸው ወቅትም እንዳደረጉት ለተመሳሳይ ጾታ ፍቅረኞች እውቅና መስጠታቸውን እንደቀጠሉበት የጠቀሰው የዋይት ሀውሱ መግለጫ ይህን በማድረግና ጥያቄውንም ወደ ህብረተሰቡ በማምጣት ረገድ የመጀመሪያው የሪፐብሊካን ተመራጭ በመሆናቸው ሊከበሩ ይገባል ብሏል። ዜናው አበቃ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ አሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ ሰለሞን ክፍሌና
አሉላ ከበደ ነን። ቀደም ሲል የዜና ሰዓታችን በማነሱ ያልተካተተ አንድ ዜና ባጭሩና ክል ኢራን ባካሄደችው የሚሳይል ሙከራ ላይ ለመነጋገር የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ዛሬ ማምሻውን አስቸኳይ ስብሰባ እንደሚያካሄድ ገልጿል። ስብሰባውን የጠየቀችው ዩናይትድ ስቴትስ ስትሆን መነሻውም ኢራን ባለፈው እሁድ ያካሄደችው የአጭር ርቀት ሚሳይል ሙከራ መሆኑ ተገልጧል። ትክክለኛው የሚሳይሉ አይነትም ሆነ የርቀቱ መጠን በውል አልተገለጸም። የ2015 የጸጥታው ጥበቃ ምክር ቤት ውሳኔ ኢራን ከኒውክሌር ጦር መሳሪያ ጋር የተያያዘ ምንም አይነት የሚሳይል ሙከራ እንዳታደርግ ይደነግጋል። አድማጮች፣ በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ19፣ 22ና 25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አሁን ወደ ቀዳሚው የዕለቱ አብይ ርዕስ
ኢትዮጵያ አዲስ የተከሰተውን ድርቅ ለመቋቋም ላቀረበችው ጥሪ ዓለም አቀፉ ማኅበረሰብ አፋጣኝ ምላሽ እንዲሰጥ የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ ጥሪ አቅርበዋል። ዋና ጸሐፊው ጥሪውን ያቀረቡት በዚሁ ድርቅ ላይ በተወያዩና ከትላንት በስቲያ ማምሻውን በተጠናቀቀው ስብሰባ ላይ ነው። የአዲስ አበባው ዘጋቢያችን እስክንድር ፍሬው ዝርዝር አለው ነው።
በተባበሩት መንግስታት የስብሰባ ማዕከል በትናንትናው ዕለት የተካሄደው ስብሰባ የኢትዮጵያ መንግስት በተለይ በአርብቶ አደር አካባቢዎች አዲስ ድርቅ መከሰቱን ይፋ ካደረገ በኋላ የተካሄደ የመጀመሪያው ከፍተኛና ዓለም አቀፍ ስብሰባ ነው። በዚሁ ድርቅ ምክንያት 5.6 ሚሊዮን ኢትዮጵያውያን ያስቸኳይ ጊዜ የምግብ እርዳታ ያስፈልጋቸዋል። የእነርሱን ፍላጎት ለማሟላትና ለተያያዥ ምላሾች የሚጠበቀው የገንዘብ መጠን ደግሞ 948 ሚሊዮን ዶላር መሆኑ ተገልጿል። የተባበሩት መንግስታት የሰብአዊ እርዳታ ጉዳዮች ረዳት ዋና ጸሐፊ እንደዚሁም ያስቸኳይ ጊዜ ድጋፍ አስተባባሪ ስቲፈን ኦብሪያን ምላሹ አጣዳፊ መሆን እንዳለበት ለጋዜጠኞች ተናግረዋል።
I had the opportunity with Matuki to go to the Somali region yesterday and to see for myself the very severe consequences this is having.
ትናንት ካቶ ምትኩ ካሳ ጋር ወደ ሶማሌ ክልል ተጉዤ ድርቁ በኢትዮጵያውያንና በሰብአዊ ፍጡራን ላይ ያስከተለውን አስከፊ ሁኔታ ተመልክቻለሁ። በሕይወት ለመቀጠል ያላቸው እድልና የወደፊት ኑሯቸው የተያዙ መሆናቸውንም ተረድተናል። እንስሳትም ላሞች፣ በጎች፣ ግመሎች፣ ፍየሎች ድርቁን መቋቋም እየተሳናቸው ሞተዋል። በቂ ምግብ መኖ የለም። ስለዚህ በፍጥነት መንቀሳቀስ አለብን።
ረዳቷና ጸሐፊው በስብሰባው ላይ ባደረጉት ንግግርም በአርብቶ አደር አካባቢዎች የተፈጠረው ድርቅ ያለፈውን የኤልኒኖ ድርቅ ተከትሎ የመጣ መሆኑን አስታውሰዋል። ከኤልኒኖ ድርቅ ጉዳት ማገገም በራሱ ዓመታት እንደሚፈልግ በመግለጽም አዲሱ ድርቅ ሁኔታዎችን እንደሚያባብስ አስረድተዋል። የኢትዮጵያው ምክትል ጠቅላይ ሚኒስትር ደመቀ መኮንን በበኩላቸው መንግስታቸው ለመነሻ የሚሆን ገንዘብ መድቦ አስፈላጊውን ድጋፍ እያደረገ መሆኑን አስታውቀዋል።
Our parliament has approved an initial 1 billion Ethiopian birr for this response.
ፓርላማችን ለዚህ ድርቅ ምላሽ ለመስጠት ለመነሻ የሚሆን የ1 ቢሊዮን ብር ወጪ አጽድቋል። በጀቱ ያስቸኳይ ጊዜ የውሃ፣ የምግብና የመኖ አቅርቦት ለማሟላት እየዋለ ነው። የሰብአዊ እርዳታ አጋሮቻችን የተጠቁት አካባቢዎቻችንን ክልላዊ መንግስታት አገልግሎቶች ለመደገፍ የሚያደርጉት ጥረት እየሰፋ መሆኑ አበረታታች ነው።
በስብሰባው ላይ የማጠቃለያ ንግግር ያደረጉት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ዓለም አቀፉ ህብረተሰብ የበኩሉን ድጋፍ እንዲያደርግ ጥሪ አቅርበዋል።
This high-level event must express our total solidarity with the Ethiopian people and the Ethiopian government at the present moment.
ይህ ከፍተኛ ስብሰባ በዚህ ሰዓት ከኢትዮጵያ ህዝብና መንግስት ጋር ያለንን አጋርነት መግለጽ አለበት። ይህ አጋርነት የለጋስነት ሳይሆን የፍትህና የራስ ጥቅም መሆኑ መታወቅ አለበት። በመጀመሪያ ደረጃ የፍትህ ጉዳይ ነው። ከኢትዮጵያ ህዝብ ከፍተኛ ለጋስነት ጋርም የተያያዘ ነው። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ሆኜ በሰራሁባቸው 10 አመታት ኢትዮጵያ በአፍሪካ ቀዳሚዋ የስደተኞች አስተናጋጅ ሀገር መሆኗን ብቻ ሳይሆን በአስቸጋሪ የጸጥታ ጊዜ ሳይቀር ድንበሮቿን ክፍት የሚያደርግ ቁርጠኛ ፖሊሲ ያላት ሀገር መሆኗን መስክሬያለሁ።
ዩናይትድ ስቴትስ እና ብሪታንያን የመሳሰሉ ሀገራት ደግሞ ምላሽ ለመስጠት ዝግጁ መሆናቸውን አረጋግጠዋል። በአዲስ አበባ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ ፒተር ቭሩማን ይህንኑን ያመለከቱት
Over the course of the past El Nino drought, we contributed a total of $824 million in
ከዚ ቀደም ለነበረውና በድርቅ ምክንያት ለተከሰተው ቀውስ ምላሽ ለመስጠት በሁለት አመታት ውስጥ ብቻ የ824 ሚሊዮን ዶላር አስተዋጽኦ አድርገናል። በተመሳሳይም በመከተል ጠቅላይ ሚኒስትሩ ሲጠቀስ የነበረውን የሰብአዊ እርዳታ በተመለከተ ተሳትፎ አድርገናል። ያ ሰነድ ይፋ የተደረገው ባለፉት 2 ሳምንታት ውስጥ ነው። ነገር ግን ስለ ጉዳዩ ግንዛቤ ነበረን። በክልሎችም የቅድመ ማስጠንቀቂያ ስርዓት አለን። ያ በድርቁ ላይ ለመስራት በተለይ በአርብቶ አደር አካባቢዎች የተሰማሩት ድርጅቶች ፍላጎት ምላሽ ለመስጠት ለማቀድ ይረዳናል።
በሚሊዮን የሚቆጠሩ ኢትዮጵያውያን ያስቸኳይ ጊዜ የምግብ እርዳታ ለመጠበቅ የተገደዱት በጎርፍ አደጋና አዲስ ባጋጠመው ድርቅ ምክንያት መሆኑን መንግስትና አጋሮቹ ተቆሙዋል። የኤልኒኖ ተጽዕኖ ባለፈው አመት ማክተሙን ያንን ተከትሎ በመጣው ላሊና ምክንያት ግን ጎርፍ መከተሉን ያስረዱት እርጥበት ያዘለ አየር ወደ ኢትዮጵያ በመምጣት ፋንታ ወደ ተቃራኒ አቅጣጫ መሄዱ ደግሞ በአርብቶ አደር አካባቢዎች የተከሰተው ድርቅ ምክንያት መሆኑን ያብራሩት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አድማጮች ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ወደ መጽሔቱ ቀዳሚ ርዕስ ነው የምናልፈው። የአፍሪካ ህብረት የሰላምና የደህንነት ኮሚሽነር በሊቢያ ያለው ሁኔታ በእጅጉ አሳሳቢ መሆኑን አመለከተ። በአገሪቱ የተቋቋመው መንግስትም ለህዝቡ ኑሮ መሰረታዊ የሆኑ አገልግሎቶችን እንኳን መስጠት እንደተሳነው አስታውቀዋል። በአገሪቱ የተለያዩ አካባቢዎች የሚታዩ የሰላምና የደህንነት ችግሮችን አመላክተው ዓለም አቀፍ ትብብሩ እንዲጠናከር አዲስ አበባ ላይ ባደረጉት ጋዜጣዊ ጉባኤ ጥሪ አቅርበዋል፣ ይለናል የአዲስ አበባው ዘጋቢያችን መለስካቸው አመሃ ባጠናቀረው ተከታዩ ዘገባ።
አምባሳደር እስማኤል ቸሩጉዊ የአፍሪካ ህብረት የሰላምና ደህንነት ኮሚሽን ኮሚሽነር ዛሬ በህብረቱ ዋና ጽህፈት ቤት ለጋዜጠኞች በሰጡት ጋዜጣዊ መግለጫ አሁን ያለው የሊቢያ ሁኔታ ለሁላችንም በእጅጉ አሳሳቢ ነው ሲሉ ነበር በአጽንኦት የተናገሩት። አሳሳቢነቱ ደግሞ የፖለቲካውና የሰላም ማፈላለጉ ሂደት ቀጥ ብሎ በመቆሙ ብቻ አይደለም ይላሉ አምባሳደር ቸሩጉዊ። ከዚህ እንቅስቃሴ አልባ ሁኔታ ጋር ሌላም የሚያባብስ ሁኔታ ተፈጥሯል።
አሁን ያለው የሊቢያ መንግስት ለህዝብ አኗኗር መሰረታዊ ናቸው የተባሉ አገልግሎቶችን ለመስጠት አልቻለም። አሁን እዚህ በምንናገርበት ቅጽበት እንኳን በሊቢያ የኤሌክትሪክ ኃይል ቀውስ አለ። የህክምና አገልግሎትና የመሳሰሉት አይገኙም። ይህ እንግዲህ ያለውን ሁኔታ የሚያባብስና የመፍትሄ ሂደቱንም የሚያዳክም ነው።
ኮሚሽነሩ እንዳስረዱት የአፍሪካ ህብረት የሊቢያን ችግር ለመፍታት የተለያየ ስራ እያከናወነ ይገኛል። ርዕሳነ መንግስትና ብሔር በሊቢያ ጉዳይ ከፍተኛ ኮሚቴ አቋቁመዋል። ኮሚቴው የተለያዩ ስብሰባዎችን አካሂዶ አንዳንድ ውሳኔዎችን ወስኗል። በመጀመሪያ ደረጃ የሊቢያ መንግስትንና የተወካዮችን ምክር ቤት ጨምሮ በሀገሪቱ ጉዳይ ባለድርሻ የሆኑ ሁሉ ለችግሩ መፍትሄ ለመስጠት እንዲረባረቡ ጥሪ አቅርበናል ሲሉ አምባሳደር እስማኤል ቸሩጉዊ አስታውቀዋል። ይህም አሁን ያለው ስራ አስፈጻሚ አካል ይዘት የሚሻሻልበትን የሚመለከት መሆኑን ጠቁመዋል። ሁለተኛውና አስፈላጊ ነው ያሉት ደግሞ
the formation of an inclusive and concerted government which has to be accepted by the House of Representatives.
ሁሉን አቀፍ የሆነና የተባበረ መንግስት ወይም አስተዳደር መፍጠር ያስፈልጋል። ይህ አስተዳደር በተወካዮች ምክር ቤት ተቀባይነት እንዲኖረውም የግድ ነው። እንዲህ ያለ አስተዳደር ከደህንነት ጋር የተያዘ ችግሮችን ብቻ ሳይሆን የሚጋፈጠው የልማትንና የሊቢያን ህዝብ ፍላጎቶችም ጭምር የሚመልስ ይሆናል።
አምባሳደር ቸርጉዊ እንዳሉት በምዕራብ አፍሪካ፣ በመካከለኛው አፍሪካ፣ በሶማሊያና በተላላቅ ሐይቆች አካባቢ የሚታዩት ሰላምና ደህንነት ፈተናዎችን ዘርዝረው አበረታች እርምጃዎችንና የአንዳንድ አፍሪካ ሀገሮች ተዋጽኦዎችን ጠቁመዋል። የተሻለና አስተማማኝ መረጋጋትንና ሰላምን እንዲሁም ብልጽግናን ለማምጣት ዓለም አቀፍ ትብብሩ እንዲጠናከርም ጥሪያቸውን አቅርበዋል። በተያያዘ ዜና ትናንት ቀጣዩን የአፍሪካ ህብረት ኮሚሽን ሊቀመንበር ለመሰየም በተካሄደው ምርጫ የቻዱ የውጭ ጉዳይ ሚኒስትር ሙሳ ፋኪ መሐመድ በ38 ድምፅ ማሸነፋቸው ታውቋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ሞሮኮ ከአህጉራዊው ድርጅት ለ30 ዓመታት በላይ ተለይታ ከቆየች በኋላ እንደገና መመለሷን የአፍሪካ ህብረት በደስታ ተቀብሎታል። ሀገሪቱ ዳውሮፓን ዘመን አቆጣጠር በ1984 ዓመተ ምህረት ከህብረቱ እንድትወጣ ያደረጋት አብይ ምክንያት መፍትሄ ካላገኘ ግን ሽግግሩ የተሳካ ላይሆን ይችላል። አኒታ ፓውል ከአዲስ አበባ ያደረሰችን ዘገባ አለ፣ ጽዮን ግርማ ታቀርበዋለች።
ሞሮኮ ወደ አፍሪካ ህብረት እንድትመለስ ከውሳኔ ተደረሰው ለአንድነትና ለስምምነት ምርጫ በመስጠት ነው ሲሉ የአፍሪካ መሪዎች በመጨረሻ ተናግረዋል። በዘንድሮ የመሪዎች ጉባኤ ላይም ከ54ቱ አባል አገሮች 39ኙ ሞሮኮ ተመልሳ ህብረቱን እንድትቀላቀል ድጋፍ በመስጠታቸው አሸናፊው አንድነት ሆኗል። ሞሮኮ እንደ አውሮፓውያን አቆጣጠር በ1984 ዓ.ም ተመረተ ከህብረቱ የወጣችው የአፍሪካ ህብረት ለአጨቃጫቂው የምዕራብ ሳራ ግዛት ነጻነት ዕውቅና መስጠቱን በመቃወም እንደነበር ይታወቃል። ሞሮኮ አሁንም ድረስ አቋማን አልቀየረችም። የምዕራብ ሳራ ግዛት የኔ ነው ትላለች። ምዕራብ ሳራ ደግሞ በአሁን ወቅት የአፍሪካ ህብረት አባል ነው። በመሆኑም በአፍሪካ ህብረትና ሞሮኮ መካከል ያለው አለመግባባት አሁንም አልተፈታም ማለት ነው። በግብጽ ውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትሩ መሐመድ ኢድሪስ ይህንን በተመለከተ እንዲህ ይላሉ።
The general conviction within the union and this was Egypt's position as well that at the end we have to have the African house together. So it is
በአጠቃላይ አንድነትን በተመለከተ ጽኑ እምነት አለን። በእርግጥ ይህ የቀደመ የግብጽ አቋም ነበር። በአንድነት ሆነን የአፍሪካውያንን የጋራ ቤት መገንባት ይኖርብናል። ስለዚህ በማይከፋፍል መልኩ ወደፊት የሚያራምደንን መንገድ መፈለግ ይኖርብናል። ይህንን ስናደርግ ደግሞ ለአፍሪካ የጋራ ፍላጎትና ለአንድ አይነት አፍሪካዊነት መንፈስ መሆን አለበት። ልክ እንደ ሌሎች እህትማማች የአፍሪካ ሀገሮች የሞሮኮን እንደገና መመለስ በበጎ ተቀብለን ለችግሮች መፍቻ ቁልፍ አበጅተን ወደፊት የሚያስኬደንን ሰላማዊ የሽግግር መንገድ መፈለግ ይኖርብናል።
የምዕራብ ሳራ ልዑካን ቡድን ግን በዚህ የግብጹ ባለስልጣን አስተያየት አይስማማም። ሞሮኮንም አብዛኛውን የባህር ዳርቻ ግዛት በኃይል ይዛ ታስተዳድራለች ሲል ይከሳል። ሞሮኮ ለምዕራብ ሳራ ግዛት ንትርክ መፍትሄ ሳትሰጥ እንደገና ወደ ህብረቱ እንድትመለስ መፍቀድ የአፍሪካ ህብረትን ጠንካራ ጸረ ቅኝ ግዛት አቋም ይጻረራል ሲሉ አምባሳደር ሳዲ ኦማር ያስረዳሉ። የልዑካን ቡድኑም ከሞሮኮ ግልጽ የሆነና የምዕራብ ሳራ ግዛት ይገባኛል ጥያቄ ማንሳቷን ቃል እንድትገባ ይፈልጋል ብለዋል።
It does not only concern Western Sahara or the Sahara Republic. It does concern Africa as a whole. If this principle of borders is not respected,
ጉዳዩ የምዕራባዊ ሳሃራ ወይም የሳሃራ ሪፐብሊክ ብቻ አይደለም። ይህ ጉዳይ የመላው አፍሪካ ጉዳይ ነው። ድንበሮችን የመጠበቅ መርህ የማይከበር ከሆነ አፍሪካን ለቀውስና ለግጭቶች መስፋፋት ይዳርጋታል። ይህ ሁኔታም ወደፊት ሊቀጥል ይችላል።
የአፍሪካ ህብረት ልዑካን ዲፕሎማቶች ለአሜሪካ ድምጽ ሲናገሩ ግን አፍሪካ በአንድነት ለመቆየት የፈለገችበት ምክንያት መኖር አለበት ብለዋል። በርካታ የመሪዎቹ ጉባኤ አባላት በአደባባይና ይበልጥ አጠንክረውም በግል በሰጧቸው አስተያየቶች ድንገት በተቀየረው የዩናይትድ ስቴትስ ፖሊሲዎች ስጋት ያደረባቸው መሆኑን አስረድተዋል። ስጋታቸውም በኢሚግሬሽን ጉዳይ ላይ ብቻ ሳይሆን በውጭ ግንኙነትና በአየር ንብረት ለውጥ ላይ መሆኑንም አብራርተዋል። የኬንያው የካቢኔ ሚኒስትርና የአየር ንብረት ለውጥ ጉዳዮች ኃላፊ ጁዲ ዋኩንጉ ለአሜሪካ ድምጽ እንዳስረዱት በዚህ የአፍሪካ መሪዎች ጉባኤ የተካሄዱ ውይይቶች በአዲሱ የዩናይትድ ስቴትስ አስተዳደር ምክንያት በፓሪሱ ስምምነት ላይ የመቆየቱ ጉዳይም ብዙ ትኩረት አላገኘም ብለዋል።
The largest committers of course are the United States. ቻይና
ይህ ሁላችንም ላይ ተጽዕኖ አለው። በርግጥ አብይ ተዋናዮቹ ዩናይትድ ስቴትስ እና ቻይና ናቸው። በአንድ በኩል ቻይና የካርቦን ልቀት አሻራን ለመቀነስ በአገር ደረጃ የተቀመጡ መስፈርቶችን ለማሟላት ስትሰራ ትታያለች። ለዚህ ደግሞ በፀሐይ ብርሃን የሚመነጭ የኤሌክትሪክ ኃይል በማምረት በቀደምትነት ትጠራለች። በሌላ በኩል ደግሞ አዲሱ የአሜሪካ አስተዳደር ቀድሞ የገቡትን ቃል ሲያጥፍ ተስተውሏል። አስቀድሜ እንደገለጽኩት ግን በአንደኛው ወር ላይ ነው ያለነው። ስለዚህ ወደፊት ምክንያቶቹን ለማወቅ እንችል ይሆናል። ምክንያቱም ሁላችንም በአንድ ጀልባ ላይ ነው ያለነው።
የአፍሪካ ህብረት ሲመሰረት ዋና ግቡ አንድነት መፍጠር የሚል ነው። የዛሬው የአፍሪካ ህብረትም በዚች ውስብስብ ዓለም ወደ አንድነት ለመምጣት ያዘው ጥረት ከመቼውም ይበልጥ የተቃረበ ይመስላል።
ወደ ተከታዩ የመጽሔት ርዕስ እናልፋለን። ሰሞንኛ ጉዳይ ነው የሚነሳው። የዩናይትድ ስቴትስ ዲሞክራሲ ዲሞክራት የምክር ቤት አባላት አገር አቀፉን ተቃውሞ ተቀላቀሉ። የዩናይት ስቴትስ ፕሬዚዳንት ዶናልድ ትራምፕ ከሰባት የእስልምና እምነት ተከታይ አማኞች ያሉባቸው አገሮች ማንም ሰው ዩናይት ስቴትስ እንዳይገባ ያስተላለፉትን የጊዜያዊ እገዳ ትዕዛዝ ትናንት የኮንግሬስ ዲሞክራቲክ አባላት በጥብቅ አውግዘውታል። ባለፈው ሳምንት መጨረሻ በዋይት ሀውስ ደጃፍና በተለያዩ የአሜሪካ ከተሞች ባሉ የአውሮፕላን ጣቢያዎች የተካሄዱትን ሰልፎች ተከትሎ ነው የምክር ቤት አባላቱ ተቃውሟቸውን ትናንት በዩናይትድ ስቴትስ ጠቅላይ ፍርድ ቤት ደረጃ ላይ ሆነው ያሰሙት። ካትሪን ጊብሰን ያጠናቀረችውን ዘገባ ዝርዝር ቆንጅታ ይዛ አቀርባለች።
ዲሞክራቶቹ የዩናይትድ ስቴትስ ምክር ቤት አባላት ከትግላችን ወይ ንቅንቅ በማለት በአዲሱ የሚስተር ትራምፕ አስተዳደር ላይ ትግላቸውን ያወጁት ከፍተኛው የሀገሪቱ ፍርድ ቤት ደረጃ ላይ ቆመው ነው።
We will not let this evil order make us less American.
ይሄ የክፋት ትዕዛዝ ከአሜሪካዊነታችን ዝቅ እንዲያደርገን አንፈቅድም። ባለን አቅም ሁሉ እንዋጋዋለን፣ ደግሞም እናሸንፋለን።
ባለፈው እሁድ የጉዞ እገዳው ትዕዛዝ አሜሪካዊ እሴቶቻችንን አያንጸባርቅም በማለት ተቃዋሚዎች ከዋይት ሀውስ እስከ ዩናይትድ ስቴትስ ኮንግረስ የሚወስደውን ጎዳና የዘጉ ሰልፎች አካሂደዋል። ያ በሆነ በማግስቱ የምክር ቤት አባላቱ ትናንት ሰኞ ማለት ነው ምክር ቤቱ ሕንጻ ደጃፍ ትዕይንተ ሕዝብ አድርገዋል። ዓላማው ፕሬዝደንታዊ አስፈጻሚ ትዕዛዙን ማሰረዝ መሆኑን የምክር ቤቱ የአናሳኖ ዲሞክራቶች መሪዋ ናንሲ ፐሎሲ አስታውቀዋል።
What the president did is not constitutional. Indeed, in the view of
ፕሬዝደንቱ ያደረጉት ነገር ህገ መንግስቱን የተከተለ አይደለም። በብዙዎቻችን አስተያየት ደግሞ ሞራላዊም አይደለም።
ባለፈው ሳምንት መጨረሻ በተካሄዱት የተቃውሞ ሰልፎች ላይ በርካታ ዲሞክራት የምክር ቤት አባላት ተካፍለዋል። በማህበራዊ መገናኛዎችም ተናግረዋል። 6 ሪፑብሊካን የመወሰኛው 9 የመምሪያው ምክር ቤት አባላት የፕሬዝደንቱን ትዕዛዝ በግልጽ ነቅፈዋል። አብዛኞቹ ሪፑብሊካን አባላት ግን በጉዳዩ ዝምታን ነው የመረጡት ወይም ደግሞ የጉዞ ክልከላው ትዕዛዝ ለብሔራዊ ጸጥታችን የሚጠቅም ነው ብለዋል። የሉዊዚያና ሪፑብሊካን የምክር ቤት አባል ክሌይ ሂግንስ አንዱ ናቸው።
President Trump's executive order has simply restored sanity to America's immigration
policy. የፕሬዝደንት ትራምፕ አስፈጻሚ ትዕዛዝ የአሜሪካ የኢሚግሬሽን ፖሊሲን እንዲረጋጋ አድርጓል።
የዩናይትድ ስቴትስ ምክር ቤት አፈ ጉባኤው ፖል ራያን ካሁን ቀደም ትራምፕ በምረጡኝ ዘመቻቸው ወቅት የኢሚግሬሽን ክልከላው አስፈላጊ ነው ሲሉ የነበረውን አቋም ሲነቅፉ ቆይተዋል።
Some of our best and biggest allies in this struggle and fight against radical islamic terror
በጽንፈኛ እስላማዊ ሽብርተኝነት ላይ በመናካሄደው ትግልና ጦርነት ከመያግዙን ታላላቅ አጋሮቻችን መሃል አንዳንዶቹ ሙስሊሞች ናቸው።
ፕሬዝዳንት ትራምፕ ገዳውን ከፈረሙት በኋላ ግን አፈ ጉባኤው ፖል ራያን የድጋፍ መግለጫ አውጥተዋል። ፕሬዝዳንት ትራምፕ ውሳኔ ትክክለኛ ነው በማለት ተሟግተዋል። ከዚያ በኋላም የዋይት ሀውስ ቃል አቀባይ ሾን ስፓይሰር ትዕዛዙ ከተፈረመ ወዲህ ትናንት ለመጀመሪያ ጊዜ ለጋዜጠኞች ባደረጉት ገለጻ ይህንኑ ነበር ያጠናከሩት።
I'm sorry that some folks may have had to wait a little while, but I think the president would much rather
አንዳንድ ሰዎች ጥቂት ጊዜ መጠበቅ ሊኖርባቸው ይችላል፣ አዝናለሁ። ነገር ግን እንደሚመስለኝ ፕሬዝዳንቱ ይህን ያደረጉት ፍቃድ ተሰጥቶት በገባ ሰው ባደረሰው የሽብር ጥቃት ለተገደለ ሰው የቤተሰብ ጋር ስልክ ከመደወል ይሻላል በሚል ነው።
የሆነ ሆኖ በፕሬዝደንታዊ ምርጫው የደረሰባቸው ሽንፈት እስካሁን ክፉኛ እየቆጠቆጣቸው ያሉት ዲሞክራቶች በቁጣ ጎዳና የወጡትን ደጋፊዎቻቸውን እየሰበሰቡ ጸብ መፈለጋቸው የማይቀር ነው።
አድማጮች ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። የአሜሪካ ድምጽ 75ኛ ዓመቱን ደፈነ። ¶¶ የስርጭታችን የመግቢያ ሙዚቃ ምናልባትም ስርጭቱ መጀመሩን ያሳብቅ ይሆናል። ታዲያ ሙዚቃ ስርጭቱን አገባደን የሁለተኛው አጋማሽ መጀመሪያ ላይ ደርሰናል። ራዲዮ፣ ቴሌቪዥንና የተለያዩ የኢንተርኔት መገናኛ ዘዴዎችን ጨምሮ በዓለም ዙሪያ ከ40 በላይ የተለያዩ ቋንቋዎች በየሳምንቱ ከ140 ሚሊዮን በላይ አድማጮቹ ዜናና ልዩ ልዩ ጠቃሚ መረጃዎችን የሚያስተላልፈው የአሜሪካ ድምፅ 75ኛ ዓመቱን በነገው ዕለት ያከብራል።
This is a voice speaking from America. The news may be good or bad. We shall tell you the truth.
ይህ የአሜሪካ ድምፅ ነው። በየዕለቱ በዚህ ሰዓት ጦርነቱን የተመለከተ ዜና እናቀርባለን። ዜናው ክፉ ወይም መልካም ሊሆን ይችላል። እውነቱን ግን እንነግራችኋለን። የዊልያም ሄርልን ሄልን ድምፅ በጀርመንኛ አከታትሎም በእንግሊዝኛ የተረጎመውን ነበር የሰማችሁት። ጊዜው እንደ አውሮፓውያን የዘመን አቆጣጠር 1942 ሲሆን በወቅቱ ይካሄድ የነበረው ናዚ መራሹን የሁለተኛው ዓለም ጦርነት አስመልክቶ ተጨባጭ መረጃ ለማቅረብ የተቋቋመው የአሜሪካ ድምፅ ራዲዮ ጣቢያ የመጀመሪያ ስርጭት የመጀመሪያ ቃላት ነበሩ። ዘመንና ሁኔታዎች የከሰቱትን ፈተናና ምክንያት አድርጎ የተቋቋመው የአሜሪካ ድምፅ ዛሬ በራዲዮ በቴሌቪዥንና በተለያዩ የኢንተርኔት መገናኛ ዘዴዎችን ጨምሮ በዓለም ዙሪያ ከ40 በላይ የተለያዩ ቋንቋዎች በየሳምንቱም ከ140 ሚሊዮን በላይ አድማጮቹ ዜናና ልዩ ልዩ ጠቃሚ መረጃዎችን ያስተላልፋል። የአሜሪካ ድምፅ የ75 ዓመት ጉዞ የንግግር ነጻነትና የመገናኛ ብዙሃን ነጻነት በነገ ዕለት በመጠኑ ይታወሳል። አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 3 ሰዓት ከ32 ሆኗል። ዋና ዋናውን የዓለም ዜና ከሰለሞን ክፍሌ።
ስደተኞች ወደ ዩናይትድ ስቴትስ እንዳይገቡ ፕሬዚደንት ዶናልድ ትራምፕ ያሳለፉትን የ120 ቀናት እገዳ ዩናይትድ ስቴትስ ቀዳሚ አጀንዳው አድርጋ እንደምትወያይበት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ ተናግረዋል። ዩናይትድ ስቴትስ ስደተኞችን የመደገፍ የቆየ ባህል ያላት አገር እንደሆነች ያስታወሱት ጉቴሬስ ይህ አሁን በፕሬዝደንቱ የወጣው እገዳ ጊዜያዊ እንደሆነም ተስፋ አድርጋለሁ ብለዋል። ስደተኞች ወደ ዩናይትድ ስቴትስ እንዳይገቡ የሚከለክለውንና ፕሬዝደንት ዶናልድ ትራምፕ የደነገጉትን እገዳ ባለመደገፋቸው የፍትህ ሚኒስትሯ ተጠባባቂ አቃቤ ሕግ ሳሊ የትስ ተባረዋል። ብዙም ሳይቆይ ፕሬዚደንት ትራምፕ የተኳቸው ዳና ቦነትም የፕሬዚደንታችንን ሕጋዊ ትዕዛዝ ማክበር አለብን ማለታቸው ተሰምቷል። ዋና ዋናዎቹ ዜናዎች እነዚሁ ናቸው።
አድማጮች፣ አሁን ወደ ሳምንታዊ ቅንብር ንግድና ምጣኔ ሀብት።
ለኢትዮጵያና ጅቡቲ የንግድ ግንኙነት ከፍተኛ ጠቀሜታ የሚኖረው የኢትዮ ጅቡቲ የባቡር መንገድ በከፊል ሥራ ሲጀምር ትልቅ ተስፋ ተጥሎበታል። የባህር በር አልባ የሆነችውን ኢትዮጵያ ከጅቡቲ ጋር የሚያገናኛቸው የመንገደኛና ዕቃ ማጓጓዣ ባቡር 70% ከቻይና በተገኘ ብድር የተሠራ ነው። በምረቃው ላይ የተገኘችው የቪኦኤዋ ፈልስቲን ኢማንና ሳሌም ሶሎሞን ያጠናቀሩትን ሄኖክ ሰማግዜር ለንግድና ምጣኔ ሀብት አዘጋጅቶታል።
በያዝን ወር መጀመሪያ በዕድሜ ብዛት ፉርጎቹ ቆመው የመገናኛ ሀዲዶቹ በርጅኖ ተበልተውና በአፈር ተውጠው የቆዩት የኢትዮ ጅቡቲ የባቡር መንገድ ሸከተፍ ብሎ እንደ አዲስ ተነስቷል። የ750 ኪሎ ሜትር መንገዱን ለመስራት ወጪ ከሆነው 3.4 ቢሊዮን ዶላር 70% የሚሆነው ከቻይና ኤክሲም ባንክ የተገኘ ብድር ነው። ስራው በሙሉ ተጠናቆ ሙሉ አገልግሎት መስጠት ሲጀምር በአመት እስከ 5 ሚሊዮን ቶን ዕቃ የማጓጓዝ አቅም አለው። ለኢትዮጵያና ጅቡቲ እንደዚሁም ለአካባቢው ሀገሮች ምጣኔ ሀብት እድገት ሰፊ ተስፋ ተጥሎበታል። የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በምረቃው ወቅት የተናገሩትን እንስማ።
የዚህ ፕሮጀክት ልዩ ባህሪ በጅቡቲና በኢትዮጵያ መካከል በህዝቦቻቸው መካከል ያለውን ታሪካዊ ግንኙነት የሚያበለጽግ ከመሆኑም በላይ የሁለቱን አገሮች ሁለንተናዊ የኢኮኖሚ ትስስር ወደ ላቀ ደረጃ በማሳደግ ረገድ ትልቅ ሚና የሚኖረው ነው።
የጅቡቲው ፕሬዝዳንት ኢስማኤል ኦማር ጊሌ በድሬዳዋ ከተማ የተማሩና አማርኛ መናገር የሚችሉ ናቸው። በሁለቱ ሀገሮች ህዝቦች መካከል ያለውን ቅርብ ግንኙነትና ክፍት የድንበር እንቅስቃሴ ኑሯቸው አመልካች እንደሆነ ይናገራሉ። ፕሬዚዳንት ጊሌ የኢትዮ ጅቡቲ ባቡር መንገድ ሲመረቅ እንዲህ ብለዋል።
የሁለቱ አገሮች ንብረት በብዙ ቢሊዮን ዶላርስ ወጪ የሰራ ነው። የሁለቱ ህዝቦች ንብረት ነው። የሁለቱ ህዝቦች መንከሳከሳ ስለሆነ የሁለቱ ህዝቦች ምርት ስለሆነ ሁላችንም መጠበቅ አለብን።
በቻይና ቴክኖሎጂ፣ በቻይና ብድርና በቻይናውያን ባለሙያዎች የተሰሩ የባቡር መንገዶች በአፍሪካ ቁጥራቸው እየጨመረ መጥቷል። በኬንያ በ13 ቢሊዮን ዶላርስ ወጪ የባቡር መንገድ እየተገነባ ነው። በሌሎች የምስራቅ አፍሪካ ሀገሮች በተለይ በደቡብ ሱዳን፣ በዩጋንዳና ቡሩንዲ የባቡር መንገድ ግንባታና እቅዶች ሥራ ተጀምሯል። ቻይና በአፍሪካ የባቡር መንገድ ሥራዎችን በስፋት ለማሳለጥ ከ2000 ዓ.ም እስከ 2014 እንደ አውሮፓውያን ዘመን አቆጣጠር ብቻ 24.2 ቢሊዮን ዶላርስ አውጥታለች፣ ባለፉት 3 ዓመታት ወጪ የሆኑ ብድሮችን ሳያካትት። ይህ መረጃ የተገኘው በጆን ሆፕኪንስ ዩኒቨርሲቲ የቻይና አፍሪካ ጥናት ተቋም ነው። ለመሆኑ ቻይና ይህን ያህል ገንዘብ በአፍሪካ ምጣኔ ሀብት የምታወጣው ለምንድን ነው? ጂሆንግ ሃዋንግ በቻይና አፍሪካ ተቋም ተመራማሪ ናቸው። ቻይና በአፍሪካ የባቡር መንገድ ግንባታዎች መሳተፏ በተለይ የገቢና ወጪ ንግድን ስለሚያቀላጥፍ ቻይና ለእድገቷ የምትፈልገውን ገበያና የጥሬ ዕቃ እንቅስቃሴ ያመቻቻል ይላሉ።
East Africa, particularly the ports. So you think about ports in Kenya, ports in Tanzania, and especially ports in Djibouti. These are very important for the Chinese just for their exports.
ምስራቅ አፍሪካ በተለይ በኬንያ፣ በታንዛኒያ እና በጅቡቲ ወደቦች ዙሪያ የሚሰሩ ግንባታዎች ለቻይና የውጭ ገበያ ምቹ እድል ይፈጥራሉ።
Railways, they can't just benefit the Chinese, right? These are big transportation projects that will stimulate local economy. These are good for basic.
እነዚህ ትላልቅ የመንገድ መሰረተ ልማት ግንባታዎች የሀገሮቹን ምጣኔ ሀብት ያነቃቃሉ። ለየሀገሮቹም የግንባታ ዘርፍ እድገት ከፍተኛ ሚና አላቸው። ከቻይና የሚገኙት ብድሮችም በተለይ ለተበዳሪ ሀገሮች መልካም እድል ሆነዋል። ምክንያቱም ትላልቅ የመሰረተ ልማት ግንባታዎች ወጪያቸው ብዙ በመሆኑ፣ ገቢው ደግሞ በጊዜ ብዛት የሚጠራቀም ነው።
ቻይና በተለይ የነዳጅ ሀብት ከሌላቸው እንደ ኢትዮጵያ ያሉ ሀገሮች ጋር በትብብር የምትሰራውና ከፍተኛ የብድር አቅርቦት የምታመቻቸው የንግድ መንገዶችን ለመክፈትና ትብብሮችን ለማጠናከር በማሰብ ነው። የአፍሪካ ሀገሮች በአንጻሩ ከሚፈጠሩ የሥራ ዕድሎች፣ የምጣኔ ሀብት መነቃቃቶችና የቴክኖሎጂ ሽግግር እየተጠቀሙ ይገኛሉ። በአንጻሩ ደግሞ እነዚህ የግንባታ ሥራዎች የሙስና አሰራር ስለሚታይባቸውና በገበያ ወለድ ዋጋ የሚገኙ በመሆናቸው በአፍሪካ ሀገሮች ተበዳሪነትን በእጅጉ እየጨመረ መጥቷል። የአፍሪካ ሀገሮች ተበድረው የመክፈል ታማኝነታቸውን ከጥያቄ ውስጥ ሊያስገባም ይችላል የሚል ስጋት አለ።
የተከበራችሁ አድማጮች ዝግጅታችን ይቀጥላል። ቀጣዩ ቅንብር ሐኪሙን ይጠይቁ ይላል። መዘንጋት የጤና ችግር የሚሆነው መቼ ነው? በሕክምናስ ይረዳል ወይ? በሚል ከፕሮግራሙ ተከታታዮች የተላኩ ጥያቄዎች መነሻነት የተጀመረ ዝግጅት ነው ሐኪሙን ይጠይቁ ለምሽቱ ይዞ የቀረበው። በመዘንጋት ችግሮች ትውስታና የአእምሮ አሰራር ዙሪያ ከመስኩ ባለሙያ ጋር የተካሄደው ተከታታይ ቃለ ምልልስ በተለይ ከዕድሜ መግፋት ጋር ያልተያዘ በወጣትነትና በጎልማሳነት የዕድሜ ክልል የሚገኙ ሰዎች ላይ ሲከሰት ያለውን ሁኔታ ምንነትና ተዛምደው ሊታዩ የሚገቡ ጉዳዮችና ችግሮቹን ለማቅለል የሚረዱ እርምጃዎች ጨምሮ ይመለከታል። ሙያዊ ትንታኔውን የሚሰጡን ዶክተር ዮናስ እንዳለገዳ እዚህ በዩናይትድ ስቴትስ ታዋቂው የሜዮ ክሊኒክ የነርቭና የአእምሮ ሐኪምና በሕክምና ኮሌጁ የአእምሮና የሥነ ልቦና ትምህርት ክፍል ሊቀመንበር ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ሁለተኛውን ክፍል የሳምንቱን መለስ ብሎ በማስታወስ ይጀምራል።
ይሄ የመዘንጋት ሁኔታ በአንድ ወይ በሌላ መንገድ ከባህሎች፣ ከህይወት አኗኗር፣ ከህብረተሰብ የህይወት ዘይቤ ጋር ሊገናኝ ይችላል። የአንዱ አካባቢ ሁኔታ ከሌላው ጋር የመለያየቱን ያህል ሰዎች ለዚህ መዘንጋት ወይም መርሳት ሊጋለጡ የሚችሉበት በተለይ በተደጋጋሚ ወደ ችግርነት የሚያመዝነው ሁኔታ እንዲፈጠር ሌሎች ባህላዊ የማህበረሰብ አኗኗር ሁኔታዎች ምክንያት ሊሆኑ ይችላሉ።
አዎ፣ ይህንን በየሀገሩ ብዙ ሰዎች እያጠኑ ነው ያሉት። አንደኛው በጣም ከልክ ያለፈ እንደው ለትንሽ ለትልቁ ከልክ ያለፈ ሀዘን ውስጥ የሚገቡ ሰዎች ለአንድ ለሁለት ቀን በአንድ ነገር ማዘን መተከዝ ኑሮ ውስጥ ያለ ነገር ነው። ግን አንዳንድ ሰው ለሁለት ወር ለሶስት ወር
የበረታ ሀዘን ውስጥ የመግባት
የበረታ ከመጠን ያለፈ ጨለማ ጉድጓድ ውስጥ ያለ ሆኖ ይሰማኛል የሚለው አለው እና ይሄ ከመጠን ያለፈ ለሶስት ወር ስድስት ወር ለአመት ሲቆይ ምናልባት እነዚህ መጋዘን ውስጥ ያሉትን መረጃ እንድናስታውስ የሚያደርጉትን የነርቭ ሴሎች ሊገድል ይችላሉ ወይ የሚል ግምት አለ። ሌላው ደግሞ አሁን በእኛ ባህል እንደ ማጥናት ልፈልገው ነገር ቤተሰብ እና ወዳጅ ዘመድ ጓደኛ ያለው አንድ አዛውንት በዚህ በሽታ ብዙ ላይጠቃ ይችላል የሚል አንዳንድ መረጃ አለ። እዚህ በምዕራቡ ዓለም የተደረገ ጥናት እንደምታውቀው አሉላ፣ እዚህ ሀገር አሁን ያሉት አዛውንቶች በተለይ ለምሳሌ ገጠር ውስጥ ብንወስድ የሰማንያ ዓመት አዛውንት ወይም የሰባ ዓመት አዛውንት ትልቅ ቤት ውስጥ ለብቻው ከሰው ተነጥሎ ምናልባት ከሱ ቀጥሎ ያለው ጎረቤቱ ወይ 50 ሜትር ርቀት ላይ ሊሆን ይችላል። እንደዚህ ባለ ሁኔታ በክረምት ጊዜ በተለይ ለአራት ወር ምንም ሰው ሳያገኙ ለብቻቸው የሚቆዩበት ሁኔታ አለ። እንደዚህ አይነት ከልክ ያለፈ ብቸኝነት ለፈረንጆቹ ከባድ ችግር ነው።
የመነጠል ከሰው በሰው ግንኙነት ርቆ የመኖር ሁኔታ ለእንዲህ አይነት ችግሮች የማጋለጥ እድል ሊኖረው ይችላል።
አንዱ ይሄ ነው። ሶሻል ኔትወርክ ይሉታል። አንዱ መረጃ ይሄንን ያሳያል። ሌላው ደግሞ እዚህ እኛ ያደረግነው ጥናት ባለፈውም ገልጬ ይሆናል፣ አንዳንድ ጊዜ ስፖርት በእግር መሄድ እንደዚህ መንቀሳቀስ የሚያደርጉ ሰዎች ለዚህ የመዘንጋት በሽታ ብዙ አይጋለጡም የሚል መረጃ አግኝተናል እዚህ እኛ ባረግነው ጥናት።
ይሄ በእድሜ ገፋ ሲያደርጉ ከእድሜ ጋር በእርጅና ዘመን የሚመጣውን የመርሳት ሁኔታ ነው።
ከእርጅና ጋር የመጣውን ከሰባ እስከ ዘጠና ዓመት የሆኑ ሰዎች ነው ያጠና ነው እና ቢያንስ በሳምንት አምስት ቀን እንደዚህ በእግራቸው ወዲያ ወዲህ የሚንቀሳቀሱት ሰዎች ብዙም የመዘንጋት በሽታ አልነበራቸውም። ግን እነዚህ ብዙም የማይንቀሳቀሱ እና እንደው ቤት ውስጥ ለብቻቸው ከሰው ተነጥለው ሲተክዙ የሚውሉ አዛውንቶች በሰባና በዘጠና ዓመት መሀል ያሉ እነሱን የመዘንጋት በሽታ ብዙ እንደሚያጠቃቸው አይተናል። እና እንዳልከው በእርግጥ የተለያዩ ባህላዊ ሁኔታዎች ለመዘንጋት በሽታ ሊያጋልጡ ይችላል።
እዚህ እንገለኝም
ዶክተር ዮናስ ተከታዩን እናንሳ። በምልክትነት የሚታሰቡ ምናልባትም ከሕክምና ጋር የሚያያዙ ሌሎች መንገዶች ምን ይመስላሉ?
አመሰግናለሁ አሉላ። አብዛኛውን ጊዜ ልበቢስነት የሚታየው አንዳንዴ ስራ ብዙ ከመሆን ብዙ ነገር በአንድ ጊዜ ለመስራት የሚፈልጉ ሰዎች አሉ። ለይተውና አበጥረው በአንድ ጊዜ ይሄ ላይ ላተኩር የማለት ጸባይ ሲጎድል ይሄ ችግር ይመጣል። ልበቢስነት ከአቅም በላይ ከልክ በላይ በአንድ ጊዜ ብዙ ነገር ለማከናወን ከመፈለግ ነው። ስለዚህ አንድ ሰው ማድረግ የሚፈልገውን ነገር በልኩ ማድረግ በብዙ ሁኔታ ላይ ጥቅም አለ። በብዙ ሁኔታ በአንጎልም ላይ በልበቢስነት ችግርም ላይ ነገሮችን በልኩ ማድረግ ሊጠቅም ይችላል።
መልካም። በሚዛን ማድረግ ብለዋል፣ ሌሎችንም እንመለከታለን። በመላነት የሚገለጹ ሀሳብን ማደራጀት ቀደም ብለው ይጠቀሟቸዋሉ። ሌሎች ሁኔታዎችስ ለዚህ ሊያጋልጡ የሚችሉ እንደ እንቅልፍ ማጣት፣ መድኃኒት አንዳንዴ ሲሳበብባቸው እንሰማለን።
ትክክል ነው። አንደኛ የእንቅልፍ ማጣት የተለመደ ነው። ከልበብስነት ችግር ጋር አብሮ ተያይዞ የሚመጣ ነገር ነው። ሌላው አንዳንድ ሰው ከልጅነቱም ጀምሮ እንዲሁ የሚታወቅ አለ። ልበብስ ነው ከላይ ይባላል። ፈረንጆቹ እዚህ አንዳንዴ ስም ይሰጡታል። ADHD ወይም ADD ይሉታል። ይሄ እንግዲህ እሱ ራሱን የቻለ ነው። ፈረንጆች አጥንተውታል። አንጎል ውስጥ የተለያዩ መስመሮች አሉ። ሀሳብ የሚንሸራሽርባቸው የአንጎል አውራ ጎዳናዎች አሉ። እዛ ላይ አንዳንድ ሰዎች ኢንፎርሜሽን አበጥሮ ወደ አንጎል የሚያስገባው የአንጎል ክፍል በአግባብ መስራት ሲያቅተው ብዙ ነገር በአንዴ ለመስራት የመፈለግ ሀሳባቸው ከአንዱ ወደ አንዱ መዝለል ሁኔታ ሊታይ ይችላል። ሌላው በእርግጥ መጠጥም ይህንን አይነት
አልኮል የአልኮል መጠጥ
ድንብዝ ብሎ ከሰከረ እሱ ሁሉም ነገር እንኳንስ ልብ ለማለት አስተካክሎም መራመድ አይቻልም። ነገር ግን በሞቅታም ቢሆን አንዳንዴ በመጠኑም ጠጥቶ በሞቅታም ቢሆን በአንድ ጊዜ ብዙ ሀሳብን ለማከናወን የመፈለገ ነገር ሊሆን ይችላል። ለምሳሌ እድሜያቸው የገፉ ሰዎች እንበል በ90 ዓመት በ80 በ70 ዓመት ውስጥ ያለ ሰዎች በተጨማሪ የሕክምና ሜዲካል ችግር የሕክምና ችግር በሚኖራቸው ጊዜ ግንባራችን ጀርባ ወዳለው የአንጎል ክፍል በቂ የደም መሰራጨት የማነስ ሁኔታ ሲኖር ልበብስነት ሁኔታ ሊያሳይ ይችላል ግለሰቡ። እና የተለያዩ ምክንያቶች አሉት። ምክንያቱ ምንም ይሁን ምንም እንቅልፍ እንኳን ችግር ያለው ሰው በቀን ውስጥ 1-2-3 ደቂቃ 5 ደቂቃ ወስዶ እንኳን ይህን ነገሮች ማድረግ ፈልጋለሁ ብሎ ዝርዝር መጻፍ ከዛ ውስጥ ይሄ እነዚህ 1-2-3 ደግሞ ቅድሚያ ያላቸው ማለት እና 10 ነገር ለማድረግ ከመሞከር 1-3 ነገር ለማድረግ መሞከር በቀን ውስጥ እና ምንም እንትን ጥድፊያ አያስፈልግም። ያው ባቡሩ መጨረሻ ላይ መድረሱ አይቀርም ያለበት ቦታ እና
የተሻለ ማድረግ የሚያስችል ሁኔታዎችን መምረጥ ይገባል እያሉን ነው።
እንደዛ ነው።
ማስታወሻው ራሱ የጠፋበትን ሰው የሚመለከቱትን ኋላ ላይ እንመለሳለን። በተለይ ደግሞ በሕክምና በዘዴ ደግሞ ሊረዱ የሚችሉባቸውን መንገዶች ጨምረን እንወያያለን። ዶክተር ዮናስ እንዳለ ገዳ ለተለመደ ትብብሮ ለጊዜው አመሰግናለሁ። ለዛሬው ሳምንት በቀሩት ጥያቄዎች እናገኘታለን። ጊዜው ይስጥልኝ።
እሺ፣ አመሰግናለሁ።
አድማጮች፣ ወደ መጨረሻው ዝግጅት እናልፋለን። ኢትዮጵያ ውስጥ በወሊድ ጊዜ የሚያጋጥመውን የእናቶችን ሞት ለመቀነስ የሚያስችል አዲስ ግኝት ለመጀመሪያ ጊዜ በጥናት መገኘቱ ተዘግቧል። ጥናቱን ያካሄዱት ዶክተር ሀጎስ ጎድፋይ ይባላሉ። ዶክተር ሀጎስ ከታች ወደ ላይ የሚካሄደው የጥናት ዘዴ አዋጭነት እንዳለው አረጋግጠዋል። ግርማይ ገብሩ ዶክተር ሀጎስን አነጋግሮ ለዛሬው የጤና ዝግጅት ልኮልናል።
ኢትዮጵያ ውስጥ ዶክተር ሀጎስ ጎዲፋይ የእናቶች ሞት በመቀነስ ስራ ላይ ትኩረት ሰጥተው አንድ ዘርዘር ያለ ጥናት አካሂደዋል። አንዳንድ ግኝቶችም በጽሁፍ መልክ አቅርበዋል። ዶክተር ሀጎስ ጎዲፋይ ይህንን ጥናት ከማቅረባችን በፊት ኢትዮጵያ ውስጥ ያለው የእናቶች ሞት ሁኔታና ከተለያዩ ዓመታት ወዲህ ያለው ሂደት የመቀነስም ሊሆን ይችላል የመጨመርም ሊሆን ይችላል እንዴት ነው የሚገመገመው? ይህንን እስኪ አጠር ባለመልኩ ይንገሩኝ።
የእናቶች ሞት በሀገራችን ኢትዮጵያ የነበረበት ሁኔታና አሁን ያለው ደረጃ ብናይ በ1990 በፈረንጆች አቆጣጠር የሚሊኒየም ዲቨሎፕመንት ጎል ከማጽደቃችን በፊት ከአፍሪካ ውስጥ በእናቶች ሞት በከፍተኛ የሚታወቅ አገር ነው የነበረው። በዛን ሰዓት 1400 እናቶች ከመቶ ሺህ የተወለዱ እናቶች የሚሞቱበት ሁኔታ ነው የነበረው። ከ1990 እስከ 2015 አካባቢ ብዙ ስራዎች ተሰርተዋል። ይህን ለመቀነስ 75% ለመቀነስ ነበር የታቀደው። በ2015 መጨረሻ ከመቶ ሺህ ከ1400 ወደ 353 የወረደው ማለት ነው። ይህ ማለት ግን በእቅዱ 75% አልቀነስንም። ወደ 70 ከመቶ አካባቢ ነው የወረደው። ይህ በጣም ትልቅ ውጤት ነው። ይሁን እንጂ ካስቀመጥ ነው ግብ እና ከተባበሩት መንግስታት ከፈረም ነው አቋያ 75% ስላልቀነስን የሚኒየም ሊማት ግቡን አላሳካንም። ስለዚህ ኢትዮጵያ በሌሎች የልማት ግቦች ሁሉንም አሳክታለች ማለት ይቻላል። በእናቶች ሞት ቅነሳም ቢሆን ወደ ተሻለ ነገር እንደተሸጋገረ ነው የሚያሳየን። ይሁን እንጂ አሁንም ትልቅ ስራ መስራት እንደሚጠበቅብን የሚያሳይ ነገሮችም እንዳሉ ነው የሚያሳየን።
ዶክተር ሀጎስ ጎዲፋይ ባለፉት 4 አመታት ኢትዮጵያ ውስጥ ዘርዘር ያለ ጥናቶችን በማካሄድ በተለይ ደግሞ 4 ትላልቅ የምርምር ውጤቶችን አካሂደው ጨርሰዋል። ኢትዮጵያ ውስጥ በተለይ ደግሞ አዋጭ ሆነ የተገኘው የእናቶችን ሞት ለመቀነስ መደረግ ስላለበት ጉዳይ ጥናቱ ላይም ተካቷል። እንደገና ደግሞ እንደ ትልቅ ልምድና ተመክሮም ትግራይ አካባቢ እየተፈጸመ ያለውን ስራም እንደ መነሻነትም ወስዷል። ስለዚህ ይነግሩናል።
በእናቶች ሞት ዝርያን ያጠናሁት እና የእናቶች ሞት ትናንት ዛሬና ነገ በሚል ነው ቲሲሲን የጻፍኩት። 4 ጥናታዊ ጽሁፎችን ያካተተ ጽሁፍ ነው። የመጀመሪያው በዋናነት የእናቶችን ሞት ለመቀነስ ከላይ የሚመጣውን ግምታዊ የሆነ ስሌት በመጠቀም ሳይሆን መጀመሪያ እያንዳንዱን ቤት በደንብ አድርጎ ፈትሾ ያለውን መረጃ በመያዝ ምን ይመስላል የሚለው ነበረ የኔ ጥናታዊ ጽሁፍ። ስለዚህ የተጠቀምኩት ቦቶም አፕሮች ነው። ምክንያቱም ከላይ የሚመጡት ተቀባይነት የላቸውም እንኳን ባንል ግምታዊ ናቸው። ስለዚህ አንዳንዴ ሊያሳስቱ ይችላሉና ከታች ያለውን አቅም በመጠቀም በዝርዝር ያንዳንዱን የሞት ሁኔታና ምክንያታቸው ምን እንደሆነ የሞቱበት ምክንያትም ምን እንደሆነ ማወቅ አለብን የሚል ነበር የጻፍኩት። አንደኛው ምንድነው ምክንያቱ ከአንድ አካባቢ ወደ ሌላ አካባቢ ይለያያልና በዋናነት የሚመሳሰሉ ነገሮችን ቢኖሩት ግን ካንደ ክልል ወደ ክልል ካንደ ሀገር ወደ ሀገር ስለሚለያይ ሱንም ያየውበት ሁኔታ አለ። ሁለተኛውና ዋናው ደግሞ በክልላችን ውስጥ እንኳን ራሱ 6 ወረዳዎች ነበር የወሰድኩት ለጥናቱ። ከአንድ ወረዳ ወደ ሌላ ወረዳ ልዩነት እንዳለ የሚያሳይ ጥናት ሆኖ ነው ያገኘነው። ለምንድነው ቫሪሽን ሊመጣ የሚችለው የሚለውን ነገርም በደንብ አድርጌ እንዳይና በዛው ልክም ያለውን ችግር ለመፍታት በጣም ጠቃሚ እንደሆነ ነው መጀመሪያ የተገነዘብኩትና በዛም በተለይ ሪሞት አካባቢ ያሉ ወረዳዎች በደንብ ካልተሰራበት ቆላማ አካባቢ ያሉ ወደ ቦርደር አካባቢ ያሉ ወረዳዎች በደንብ ካልተሰራበት የእናቶች ሞት መቀነስ ከባድ እንደሆነ ነው ያየነው ማለት ነውና በዚህ በኩል ጥሩ የሆነ ግኝት በዛም የተገኘው ውጤት ብቻ ሳይሆን ከዛም በቀጥታ ያሉትን ችግሮች ለመፍታትም የተሞከረበት ሁኔታ ነው ያለው ማለት ነው። ከዚህ አኳያ ነው የመጀመሪያ ጽሑፍ የሚያሳየው። ሁለተኛው ዋና ምክንያት ሊሆን የሚችለው ምንድነው የሚል ከህክምናው አስፔክቱ ሳይሆን ከማህበራዊ አስፔክቱ ምንድነው የሚለውም ለማየት ነው ሁለተኛም ያየሁት። እንደሚታወቀው ከታች የኮሚኒቲ ሞቢላይዜሽን ወይ ደግሞ የህብረተሰቡን ንቅናቄ እየተፈጠረ ያለበት ነው ያለውና በተለይ ከጤና ዙሪያ የተደራጁ ሴቶች የልማት ቡድን አለን። እነዚህ የተደራጁ ሴቶች የልማት ቡድን ከእናቶች ሞት መቀነስ ያላቸው ጥቅም ምንድነው የሚለው ነበር ያየሁት። ተደራጅተው እርስ በራሳቸው የሚማማሩ የሚተጋገዙ እናቶች 3 እጥፍ ሞት ይቀንሳል ካልተደራጁ የሚል ነው የሚያሳየው ጥናታዊ ጽሑፉ ማለት ነው። ሁለተኛው ባሎቻቸው የሚደግፏቸውና የማይደግፏቸው እናቶችን ነው የተጠናው። እዚህም የሚያሳየን ተመሳሳይ ነው። በእርግዝና ክትትል ጊዜ፣ በወሊድ ጊዜ የባሎቻቸውን እገዛ ያገኙ እናቶች በ3 እጥፍ ሞት ይቀንሳል ከማይታገዙት። ከዚህ ጋር ተያይዞ ሌላኛው 3ኛው ከአሁን በፊት በበሽታ የተጠቁ እናቶች በተለይ ደግሞ ወባም ሊሆን ይችላል፣ ቲቪ፣ ኤችአይቪ፣ የልብ በሽታ ያለባቸው እናቶች 6 እጥፍ የመሞት እድል ያጋጥማቸዋል ከሌላቸው ይላል እና ለነዚህም ትኩረት ያስፈልጋል። ከዛ 3ኛው ጽሁፌ በአምቡላንስ አጠቃቀም በተመለከተ ነው። በሀገር ደረጃ 1200 የሚሆን አምቡላንሶች በ2013 ለሁሉም ክልሎች ተከፋፍሏል። እነዚህ አምቡላንሶች በዋናነት እናቶችን የሚደግፉ አምቡላንሶች ናቸው። በወሊድ ጊዜ እናቶችና ህፃናትን የሚደግፉ ናቸውና እነዚህ አምቡላንሶች ከገቡ በኋላ ምን አይነት ለውጥ ነው እያመጡ ያሉት ከሞት መቀነስ አኳያ የሚል ነበረ 3ኛ ጽሁፌ። በተለይ የመሰረተ ልማት የሌላቸው ቀበሌዎች ወስጄ ካላቸው ጋር ነበረ ያወዳደርኩት። ስለዚህ የሚያሳየን ምንድነው አምቡላንስ በትክክለኛው መንገድ የተጠቀሙ ቀበሌዎች 50% የእናቶች ሞት እንደሚቀንስ ነው የሚያሳየው ጽሑፉ ማለት ነው። ስለዚህ አምቡላንስ እንዲጠቀሙ የግድ መሰረተ ልማትን ማስፋፋት፣ የቴሌኮሙኒኬሽን ኔትወርክም ከመዘርጋት አኳያ በጣም ጠቀሜታ እንዳለው ነው የሚያሳየንና የእናቶች ሞት ከህክምና ጋር ብቻ የሚያያዝ ሳይሆን ከሌሎች ሴክተሮችም የሚያያ ስለሆነ ማልቲ ሴክተራል ሪስፖንስ እንደሚያስፈልገው ነው እዚህ ላይ የሚያሳየን ማለት ነው።
እንግዲህ ዶክተር ሀጎስ ጎዲፋ፣ ኢትዮጵያ ውስጥ በጣም ብዙ ምሁራን የተለያዩ ጥናቶችን እያካሄዱ በጽሁፍ ደረጃ ይዘጋጅና ያን ጽሁፍ ግን በአገር በቀል ቋንቋ ተዘጋጅቶ ወደ ታች ወደ ህዝቡ ወደ ተማሪዎች ሲደርስ አናይም። አሁን የእርሶ መጽሐፍ እንዴት ነው ወደ ህዝቡ እንዲደርስ እያሰቡ ያሉት?
በእንግሊዝኛ ነው አሁን ያለው። ስለዚህ በትግርኛና በአማርኛ ይተረጎማል። አሁን ትግርኛውን እየጀመርኩት ነው ያለሁት። በቀጣይም በአማርኛም ተተርጉሞ ወደ ታች የሚወርድበት ሁኔታ፣ ወደ ጤና ተቋሞች የሚወርድበት ሁኔታ፣ በየደረጃው ያለ አመራርም ይሄን ውጤት አይቶ ከታች ያለውን እንቅስቃሴ በደንብ እንዲያጠናክር የምናደርግበት ሁኔታ ለመፍጠር ያግዛል የሚል እምነት ስላለኝ በዛ በደንብ አድርገን እንዲጠናከር እንደ ጤና ጥበቃ ተነጋግረን ወደ ታች የሚወርድበት ሁኔታ እንፈጥራለን የሚል እምነት ነው ያለኝ።
ዶክተር ሀጎስ ጎዲፋይ በጣም ነው የማመሰግኖት። እንኳንም ደስ አሉት።
እኔም አመሰግናለሁ።
አድማጮች፣ ስርጭታችን መጠናቀቁ ነው።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19 በ22 እና በ5 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከ3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀነውን የአንድ ሰዓት ፕሮግራም እዚህ ላይ አበቃን። አስተናጋጆቻችሁ ሰለሞን ክፍሌና
አሉላ ከበደ ከአቀናባሪያችን ንጉሡ ታምሬና ከቴክኒክ መሐንዲሱ ኦድሬስ ሪገስ ጋር በዚሁ እንሰናበታለን። በምትሰሙት የጎሳዬ ተስፋዬ የግድ ሰው ነው ታዲያ የምንለያችሁ። ትግርኛ ስርጭት ይከተላል። መልካም ምሽት በእኛ በኩል ደህና ደሩ።
I'm going to go to the house. I'm going to go to the house. I'm going to go جمر نو من قاعد متعرش حولي فلون انجي عندنا غير الله يقردن حولي أصفتنا من وعد الفرنطا يرارا كنوني من الفترة عالجن من مرن تايا عند بيتخننا I'm gonna get you, I'm gonna get you, I'm gonna get you.